የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከቅዳሜ ሚያዝያ 30 2013 ዓመተ ምህረት ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ። የትግራይ መልሶ ማቋቋሚያ ፈንድ ወይም ኤፈርት ዛሬ ምን ላይ ይገኛል?
በዚህ ሰዓት አልመዳ፣ ሳባ፣ አዲግራት መድኃኒት ፋብሪካ፣ ኦሻባ፣ ወዳ ፋብሪካ፣ ሶር ኮንስትራክሽን፣ ኢዛና ወርቅ ማዕድንና ህይወት እርሻ ሙሉ በሙሉ በሚባል ደረጃ የወደሙ ድርጅቶች ናቸው። የተቀሩትም ሰባቱ ሙሉ በሙሉ ባይወድሙም ያው በተለያየ ደረጃ ዘረፋ ወይም ውድመት የተፈጸመባቸው ድርጅቶች ናቸው። ስለዚህ በአጠቃላይ ውድመትም ዘረፋም ያልደረሰበት የትምህርት ድርጅት የለም ማለት ይቻላል።
የባላደራ ቦርዱ አባል አቶ ሙሉ አለም ብርሃነ ለአሜሪካ ድምጽ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ይዘናቸዋል። ሌሎችም በርካታ ዝግጅቶችን ይዘናል። ለዚህ ምሽት እስከ ምሽቱ 4 ሰዓት ከኛ ጋር ሆኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ የሰዓቱን የዓለም ዜና የማሰማችሁ ጽዮን ግርማ ነኝ። በህንድ ባለፉት 24 ሰዓታት 401,000 አዲስ የኮቪድ-19 ቫይረስ ተያዦች መገኘታቸውንና ከ4200 በላይ ሞት መመዝገቡን የህንድ የጤና ሚኒስቴር አስታውቋል። ይህ በህንድ የተባባሰ የሄደው አስደንጋጭ ቁጥር እስከ ግንቦት ድረስ እየቀጠለ እንደሚሄድ የህብረተሰብ ጤና ባለሙያዎች ተናግረዋል። የህንድ ዋና ተቃዋሚ ፓርቲ መሪ የሆኑት ራውል ጋንዲ ትላንት ለጠቅላይ ሚኒስትሩ በጻፉት ደብዳቤ ከቤት ያለመውጣት ክልከላ ብሔራዊ ሆኖ እንዲታወጅ፣ የክትባት ዘመቻው እንዲፋጠንና ልውጦቹን ቫይረሶች ፈልጎ የማግኘቱ ስራ እንዲጨምር አሳስበዋል። ጋንዲ ጨምረው ቫይረሱ ከቁጥጥር ውጪ በሆነ መልኩ በሀገር ውስጥ እንዲስፋፋ መተው ለሀገሪቱ ህዝብ ብቻ ሳይሆን መላውን ዓለም ሊያዳርስ የሚችል ጥፋት ያደርሳል ብለዋል። እንግሊዝም በህንድ የሚገኘውን የኮቪድ ቫይረስ ዝርያ እጅግ አሳሳቢ መሆኑን አስታውቃለች። በሌላ ዜና የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ለክትባቱ ለፈጠራ መብት የሚደረገው ከለላ በጊዜያዊነት መነሳቱን እንደሚደግፉ አስታወቁ። ክትባቱ ለገበያ መቅረቡንም ተቃውመዋል። የዓለም የጤና ድርጅት አርብ ዕለት ቻይና በአስቸኳይ ጥቅም ላይ እንዲውል ያመረተችውን የኮቪድ-19 ክትባት ያጸደቀ ሲሆን ሲኖፋርም በተሰኘው በቻይና መንግስት ቁጥጥር ስር ባለው የመድኃኒት ማምረቻ የተሰራው ክትባት የጤና ድርጅቱ ያጸደቀው የመጀመሪያ በምዕራብ አገር ያልተሰራ ክትባት ሆኗል። ሲኖፋርም የተሰኘው ክትባት እስካሁን በቻይናና በዓለም የተለያዩ ክፍሎች ለሚገኙ በሚሊዮኖች ለሚቆጠሩ ሰዎች ተሰጥቷል። የዓለም የጤና ድርጅት ያሳለፈው ውሳኔም ሲኖፋርም የኮቪድ ክትባት በዓለም ዙሪያ በፍትሃዊነት እንዲዳረስ ለማድረግ በተቋቋመው የኮቫክስ የተሰኘ ፕሮግራም ውስጥ እንዲካተትና ዝቅተኛ ገቢ ባላቸው ሀገራት እንዲዳረስ ይረዳል። ይህ ውሳኔ በሚቀጥለው ሳምንት መጀመሪያ ላይ እንደሚወሰንም የጤና ድርጅቱ ገልጿል። በሜክሲኮም በኮቪድ-19 ተይዘው ወደ ሆስፒታል የሚገቡ ሰዎች ቁጥር 16% ዝቅ ማለቱና የጤና ባለሙያዎች ያስታወቁ ሲሆን ይህም የኮሮና ወረርሽኝ ከተነሳ ወዲህ ዝቅተኛው ቁጥር ሆኖ ተመዝግቧል። በስፔንም የኮሮና ቫይረስ ተያዦች ቁጥር በመቀነሱ በብሔራዊ ደረጃ የተጣሉ ገደቦችን እያላላች ትገኛለች። ሆኖም በክልል ደረጃ ያሉት ክልከላዎች ግን እንዳሉ ይቀጥላሉ። አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። በአፍጋኒስታን ካቡል ውስጥ በሴቶች ትምህርት ቤት አቅራቢያ ቅዳሜ ዕለት የፈነዳ ቦምብ ቢያንስ 30 ሰዎችን ሲገድል ከ50 በላይ አቁስሏል። የአፍጋኒስታን የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ የሆኑት ታሪክ አራያን እንደተናገሩት ከተጎጂዎቹ መካከል አብዛኞቹ ወጣት ተማሪዎች ሲሆኑ የሟቾቹ ቁጥር ከዚህ በላይ ሊጨምር እንደሚችል ፍራቻ እንዳላቸውም ገልጸዋል። 52 ጉዳት የደረሰባቸው ሰዎች በአካባቢው ወደሚገኙ ሆስፒታሎች ተልከዋል። በጥቃቱና መንግስት የተሻለ ጥበቃ ሊያደርግላቸው ባለመቻሉ የተቆጡ የአካባቢው ነዋሪዎች በአምቡላንስ ሳይቀር ጥቃት በማድረሳቸው ከጥቃቱ የተረፉት የማዳኑን ስራ አስቸጋሪ አድርጎት እንደነበር የአይን ማኞች ገልጸዋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የታሊባን ታጣቂ ቡድን ቃል አቀባይ እጁ እንደሌለበት በመግለጽ በአፍጋኒስታን ሲቪል ህዝቦች ላይ የሚደርስ ጥቃትን አውግዘዋል። በኢየሩሳሌም አላቅሳ በተሰኘ መስጂድ ውስጥ በፍልስጤምና እስራኤል ፖሊሶች መካከል በተነሳ ግጭት ከ200 በላይ ፍልስጤማውያን መቁሰላቸውን የጤና ባለሙያዎች አስታውቀዋል። በመሰብሰቢያ ቦታዎች ላይ ፖሊስ የጣለውን ክልከላ ተከትሎ የሮሞዳን ጾም ከገባ አንስቶ በምሽት ተቃውሞዎች ሲካሄዱ የቆዩ ሲሆን ከቅርብ ቀናት ወዲህ ከቤታቸው እንዳይባረሩ ስጋት ያደረባቸው በምስራቅ ኢየሩሳሌም የሚኖሩ በደርዘን የሚቆጠሩ ፍልስጤማውያን ተቃውሞውን በማበረታታታቸው 10 አመታት ያስቆጠረ ግጭት ተባብሷል። በአል አክሳ መስጂድ ውስጥ የሙስሊም አማኞች የምሽት ጸሎት ያከናውኑ ባለበት ወቅት ብዛት ያላቸው የእስራኤል ፖሊስ ራሳቸውን መከላከያ ትጥቅ ለብሰው በቦታው መሰማራታቸውን ተከትሎ የተነሳውን ሁከት ማን እንደጀመረው እስካሁን በግልጽ አልታወቀም። የፍልስጤም ያደጋ ጊዜ ፈጥኖ ድራሽ የሆነው ቀይ ጨረቃ እንዳስታወቀው በግጭቱ የቆሰሉ 88 ሰዎች ሆስፒታል ገብተዋል። የፍልስጤም የጤና ሚኒስቴር 83 ሰዎች በጎማ በተሰራ ጥይት መቁሰላቸውንም ያስታወቀ ሲሆን 3 ሰዎች አይናቸው ላይ መመታታቸውና 2 ሰዎች ከባድ የጭንቅላት አደጋ እንደደረሰባቸው 2ቱ ደግሞ አገጫቸው መሰበሩን ጨምሮ ገልጿል። አድማጮች ለዜናው የተመደበው ጊዜ በዚያው አበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ሲሆን ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 30/2013 ዓመተ ምህረት ምሽት ፕሮግራም ነው። ኮቪድ-19 እና የኢትዮጵያ መገናኛ ብዙሃን ፈተናዎች።
ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛው ሚዲያም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ በሽተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል።
በዚህ ምሽት ዝግጅት አለን። አሁን ወደ መጀመሪያው የምሽቱ ቅንብር እንዝለቅ። የትምዕት ወይም የኤፈርት አመራራ ባለን ይዘናል። በተለያዩ መስኮች የተሰማሩ 14 ግዙፍ የንግድ አምራችና አገልግሎት ሰጪ ድርጅቶችና ተቋማትን በሚያስተዳድረው እንዲሁም የሌሎች 7 ትልልቅ ድርጅቶች ባለ አክሲዮን በሆነው ከእንግሊዝኛ መጠሪያው ኤፈርት የተባለ በሚታወቀው የትምዕት ወይም የትግራይ መልሶ ማቋቋሚያ ፈንድ ድርጅቶች አጋጥሟቸዋል በተባለው ውድመትና ጥፋት 11 ቢሊዮን ብር የሚገመት ጉዳት እንደደረሰባቸው በውስጥ አቅማችን አድርገናል ያሉትን ጥናት አንተርሰው የባላደራ ቦርዱ አባል አቶ ሙሉ ዓለም ብርሃነ ለአሜሪካ ድምጽ ገልጸዋል። ዓለም ፍሳ ነው ያነጋገራቸው። ቀጥሎ ይቀርባል።
በስራ ላይ የነበሩ የትምህርት ድርጅቶች 14 ሲሆኑ በ7 ትላልቅ ድርጅቶች በነወጋገን ባንክና ሜጋ ህትመት ትልቅ ድርሻ ያለው ድርጅት ነው። የትምህርት ድርጅቶች 22000 ቋሚና 30000 ጊዜያዊ በጠቅላላ ከ50000 በላይ ሰራተኛ እንደነበሩት አቶ ሙሉዓለም ብርሃን ይናገራሉ።
የትምህርት ድርጅቶች በፕሮጀክት ደረጃ ያሉትን ትተን ስራ ላይ የነበሩትን ድርጅቶች ብንወስድ 14 ናቸው። ነገር ግን ትምህርት ሙሉ በሙሉም ባይሆን በባለ አክሲዮንነት ትልቅ ባለ ድርሻነት ይዞ ኢንቨስት ያደረገባቸው ትልቅ ድርጅቶችም አሉ። ለምሳሌ ወጋገን ባንክ ትልቅ ባለ አክሲዮን ነው። አፍሪካ ኢንሹራንስ ውስጥ ትልቅ ባለ አክሲዮን ነው። ሜጋ ህትመት፣ ሜጋ መከፋፈያ እንዲሁም ሌሎች 7 የሚሆኑ ትልቅ ኩባንያዎች ትልቅ ባለ አክሲዮን ሆኖ የሚሰራበት ሁኔታ ነው ያለው። እንግዲህ እያንዳንዱ ሰራተኛ በስሩ 5 ሰው እንኳን ቢያስተዳድር በድምሩ ከ250 እስከ 300 ሺህ ህዝብ በእነዚህ ኩባንያዎች ስር ይተዳደር ነበር ማለት ነው።
ግብር በአመት ከ3 ቢሊዮን ብር በላይ ይከፍሉ እንደነበሩ የወርድ አባል አቶ ሙሉዓለም ብርሃን ይናገራሉ።
እነዚህ ድርጅቶች በትግራይ ብቻ ሳይሆን በሀገር ደረጃ እጅግ በጣም ትልቅ የኢኮኖሚ ተጽዕኖ ኢኮኖሚ አስተዋጽኦ የነበራቸው ድርጅቶች ናቸው። ለምሳሌ የስራ ዕድል በመፍጠር ካየን 20000 የነበሩና በወር በአማካኝ 140 ሚሊዮን ብር በላይ ደሞዝ ሲከፍሉ የነበሩ ድርጅቶች ናቸው። ሁለተኛ በሀገሪቷ ትልቅ ባለሙያዎች እንዲፈሩ ያደረጉ ድርጅቶች ናቸው። ለምሳሌ ኮንትራክተሮች፣ ትልቅ ነጋዴዎች፣ ትልቅ እርሻ ባለሀብቶች በትግራይ ደግሞ ስፔሲፊካሊ አነስተኛና ጥቃቅን ድርጅቶች እንዲያብቡ በመስጠር ረገድ ከፍተኛ ተራ የነበራቸው ኩባንያዎች ናቸው። ሶስተኛ የመንግስት የግብር የመንግስት እዳና በአጠቃላይ ሀገራዊ ኃላፊነት በመወጣት ደግሞ ስናያቸው እንግዲህ በግብር መክፈል ብቻ እንኳን ከወሰድን መንግስት ከነዚህ ድርጅቶች በአመት ከ3 ቢሊዮን ብር በላይ ይከፍሉ ነበር ለመንግስት። መክፈል ብቻ አይደለም ግን ምስጉንና ተሸላሚ ኩባንያዎች ነበሩ። ተሸላሚ ብቻ ሳይሆን ደግሞ ከሽልማትም ትልቁ ሽልማት ከፕላቲኒየም እስከ ታችኛው ደረጃ ያለውን ታማኝ ግብር ከፋይ ተብለው ተሸላሚ ነበሩ ኩባንያዎች ናቸው። የባንክ እዳ በተመለከተ አብዛኞቹ ወይም ደግሞ ሙሉ በሙሉ ማለት ይቻላል የባንክ እዳቸው በወቅቱ የሚከፍሉ ብቻ ሳይሆን አንዳንዶቹ ከመክፈያ ጊዜያቸው አስቀድመው የብድራቸው የሚከፍሉና ታማኝ ተበዳሪ የሚባሉ ኩባንያዎች ናቸው። ስለዚህ በሚሊዮኖች የሚቆጠር ወለድ ለባንክ የሚከፍሉ የነበሩ ድርጅቶች ናቸው። በአጠቃላይ ሀገራዊ ኃላፊነት በመወጣት ደግሞ የማይታሙ ይልቁንም የሚመሰገኑ የነበሩ በተለይ ሁለቱ ድርጅቶችን ከወሰድን ብናይ ሱርና ትራንስ፣ ሱር ከያዘው 13 ፕሮጀክት ውስጥ ሁሉም ማለት ይቻላል ከመንግስት ጋር የገባው ውል ነው። የመንግስት ፕሮጀክቶች ናቸው። በዋጋ ወደ 30 ቢሊዮን አካባቢ ይጠጋል። አፈጻጸማቸው ከሚመለከተው መንግስት ባለ ድርጅት ተወያይተን ባላል አፈጻጸማቸው እጅግ በጣም የሚያረካ እና አብዛኞቹ ከተቀመጠላቸው ጊዜ ገደብ በፊት አፈጻጸም ያሳዩ ፕሮጀክቶች ያሉበት ነው። ሱር ትራንስም ከወሰድን በመንገድ ትራንስፖርት ሚኒስቴር የተመሰገነ የታመነ ትልልቅ መርከቦች ኮንትራክት እየወሰደ ወደ ክልልም ወደ ፌደራልም የሚያመላልስ ሲያመላልስ ግን ያው በታማኝነት እስካሁን ምንም አይነት ጥያቄ ያልቀረበበት ታማኝ የትራንስፖርት ካምፓኒ ነውና በዚህ በመንግስት ግብር በመንግስት እዳና በጠቅላይ ሀገራዊ ኃላፊነት በመወጣት ትልቅ ሚና የነበራቸው ናቸው። ምግባረሰና ስራን በተመለከተም ያው በተለይ በትግራይ አካባቢ ከፍተኛ እንቅስቃሴ ሲያደርጉ የነበሩ ናቸው። ትምህርት ቤት በመስራት ጤና ጣቢያ በመስራት የተፈጥሮ ሀብቱን በመንከባከብ በስፖርት በመሳተፍ እንዲሁም ደጋፊ የሌላቸው አረጋውያን ህጻናት በመደገፍ በጣም ትልቅ ሚና የነበራቸው ድርጅቶች ናቸው። በዚህ ምግባረሰና ስራቸው ባለፉት 5 አመታት ብቻ ከ4 ቢሊዮን ብር በላይ ወጪ ያደረጉ ድርጅቶች ናቸው። እንግዲህ በስፖርትም ቢሆን ሁሉም የሚያውቀው ነው አገር ወክለው በአህጉርም በዓለም አቀፍም ደረጃ ተሸላሚ የሆኑ ስፖርተኞች በተለይ በአትሌቲክስና በብስክሌት ተሸላሚ የሆኑ አትሌቶች ያፈራ ድርጅት ነውና ለድምሩ በአገሪቷ ኢኮኖሚ እጅግ በጣም ትልቅ ተጽዕኖ ፈጣሪ የነበሩ ድርጅቶች ናቸው ማለት ነው።
በትም ድርጅቶች የደረሰውን ውድመት በሁለት ክፍልን ማየት ያስፈልጋል ይላሉ አቶ ሙሉዓለም ብርሃነ።
የመጀመሪያው ውድመት ሙሉ በሙሉ የወደሙ ድርጅቶች ብለን የምናስቀምጣቸው 17 ኩባንያዎች አሉ። በዚህ ሰዓት አልመዳ፣ ሳባ፣ አዲግራት መድኃኒት ፋብሪካ፣ ውቅሮ ሻባ፣ ቆዳ ፋብሪካ፣ ሶር ኮንስትራክሽን፣ ኢዛና ወርቅ ማዕድንና ህይወት እርሻ ሙሉ በሙሉ በሚባል ደረጃ የወደሙ ድርጅቶች ናቸው። የተቀሩትም ሰባቱ ሙሉ በሙሉ ባይወድሙም ያው በተለያየ ደረጃ ዘረፋ ወይም ውድመት የተፈጸመባቸው ድርጅቶች ናቸው። ስለዚህ በአጠቃላይ ውድመትም ዘረፋም ያደረሰበት የትምህርት ድርጅት የለም ማለት ይቻላል። ደረጃው መጠኑ ይለያያል እንጂ ሁሉም ዘረፋም ውድመትም ደርሶባቸዋል። አጠቃላይ የውድመት መጠኑ እስካሁን ባለን መረጃ ከራሳችን የሂሳብ ቋት ወይም የሂሳብ መዝገብ ላገኘነው መረጃ ቡክ ቫልዩ ብለን የምንጠራው ወደ 11 ቢሊዮን ብር አካባቢ ውድመት ደርሰዋል። እንግዲህ ይሄ ማለት በሂሳብ መዝገብ የሚገኝ ውድመት እንጂ ይሄን ውድመት ዛሬውን እንተካው ብንል በትንሹ ከ50 እስከ 60 ቢሊዮን ብር የሚገመት ሀብት ያስፈልገናል። ስለዚህ ጥፋቱ ከፍተኛ ነው፣ ውድመቱ ከፍተኛ ነው። እንግዲህ በድምሩ የጥፋቱ መነሻ ወይም ምክንያት ጦርነቱ ነው።
የባለአደራ ቦርድ አባል አቶ ሙሉዓለም ብርሃኔ ተሽከርካሪዎችና መሽነሪዎችን ተወስድብናል ብለዋል።
እስካሁን እንግዲህ ባለን ሪካርድ ከ800 በላይ መኪኖችና ማሽነሪዎች ተወስደውብናል። ከነዚህ ውስጥ ጅቡቲ የነበሩትን 184 የትራንስ መኪኖች ጨምሮ ወደ 300 አካባቢ ተመልሰዋል። ገና አሁንም ወደ 500 አካባቢ ያልተመለሱ በመከላከያና በአማራ ክልል እጅ የሚገኙ ንብረቶች አሉ። እነዚህ ለማስመለስ እንግዲህ እንቅስቃሴ ጀምረናል። በተለይ በመከላከያ እጅ የሚገኙ የትራንስና የመሰቦ መኪኖች የማስመለስ ሂደቱ የተሻለ ነው ማለት ይቻላል። እኛ በምንፈልገው ደረጃ ባይሆንም የተሻለ ነው ማለት ይቻላል። ከፌደራል መንግስት ያለው ባለስልጣኖች ያለው ግንኙነትም በጣም ጥሩ ነው። የሚደረግልን ትብብርም ጥሩ ነው። ትንሽ ከአማራ ክልል ያለው ንብረት የማስመለስ ሂደት ግን ከባድ ያደርገዋል። ሁለት ጊዜ በጽሁፍ ጠይቀናል። እስካሁን የተሰጠን ምላሽ የለም እና ከአማራ ክልል ውጭ በሌሎች የፌደራል መንግስቶች
የተሸምነው በፍርድ ቤት ነው። ይህንን አካሄድ የመውረስ ሂደት ነው የሚል መንፈስ ያላቸው እንዳሉ እናውቃለን። እኛም ተመሳሳይ ስሜት ነበረን ይላሉ አቶ ሙሉዓለም ብርሃነ።
እንግዲህ ባለአደራ ቦርዱ የተሸሙ በከፍተኛ ፍርድ ቤት እኔን ጨምሮ ሌሎች የተሸሙት ሰዎች ፌደራል ፍርድ ቤቱ የራሱ መመዘኛ አድርጎ የሸሟቸው የቦርድ አባላት ናቸው። ከትግራይ ተወላጆች ውጭ የተመደቡ የቦርድ አባላት መንግስትን ወክለው ነው ወደኛ የተቀላቀሉት። አንደኛው የገንዘብ ሚኒስተር፣ አንደኛውም የንግድ ሚኒስተር፣ ሌላውም ደግሞ የህግ ባለሙያ ሆኖ ነው እኛ ጋር እንዲሰሩ የተመደቡት ማለት ነው። ለምንድን ነው ይሄ ቦርድ የተቋቋመው የሚለው ግን ማየት ጠቃሚ ነው። ይሄ ቦርድ እንግዲህ እኛ በተሾምንበት እንደ ደብዳቤያችን ላይ እንደተገለጸው እነዚህ ድርጅቶች በወንጀል ተጠርጥረው ምርመራ እየተካሄደባቸው፣ ስለዚህ ምርመራ እየተካሄደባቸው ብቻ ሳይሆንም የተፈጠረ የአመራር ክፍተት አለ። ስለዚህ ቀድሞ የነበረ የጥምት አመራር ይሰራ የነበረ ስራ እንዲሰሩ ተመድበዋል ነው የሚለው። ቸም በተደጋጋሚ ኢንፋክት እኛ በፍርድ ቤት ባንሸሙም በሌላ ማንኛውም አካልም ይሁን ትምትን ለማዳን በማገልገል ፈቃደኝነት ብንጠየቅ ማንም ወደ ኋላ የሚል አልነበረም። ስለዚህ በፍርድ ቤት እስከመጣ ድረስ ደግሞ ለመቀበለኛ ማላጋራጋርንም ተቀብለን ስራ ጀምረናል። መውረስ የሚሉት ነገር እንግዲህ መጀመሪያኛም ተመሳሳይ ስሜት ነበር፣ ተመሳሳይ ኢንፎርሜሽን ነበር። እንዳትገቡ ያሉንም ነበር፣ ለማስወረስ ለምትገባላችሁ ብለው የተከራከሩን ነበር። ግን ሲወረሱ ማየትም አንድ ነገር፣ እንዴት እንደተወሰዱ እንዴት እንደተወረሱ ማየትም አንድ ነገር ነውና እኛ ግን ስንወስን የወሰነው ኃላፊነት መጀመሪያ እነዚህ ድርጅቶች የትግራይ ህዝብ ሀብት ነው። ይሄ በሰባቱም የቦርድ አባላት የሚረጋገጥ በተለይ ደግሞ አራታችን የትግራይ ተወላጆች በመሆናችን እኛ እነሱን ለማስረዳት አልከበደንም። ከኛ በላይ ሁኔታዎች መጥተው በአካል አይተው የተረዱበት ሁኔታ ነው ያለው እና በባለቤትነት ላይ የሚነሳ ጥያቄ ካለ ቦርዱ እነዚህ ድርጅቶች የትግራይ ህዝብ መሆናቸው ያምናል። ያምናል ብቻ ሳይሆን ይህን የማይቀበል ማንኛውም አካል ካለ ይታገላል፣ ያሳምናል። ስለዚህ በዋናነት ላይ ጥያቄ አይነሳ፣ በባለቤትነት ላይ ቦርዱ ጥያቄ ነው። ይሄ ይወረሳሉ የሚለው ነገር ግን እንግዲህ እነዚህ ድርጅቶች ተጠርጥረው እየተመረመሩ ነው፣ ምርመራ ላይ ናቸው። ጉና እየተመረመረ ነው፣ ሱር እየተመረመረ ነው፣ ትራንስ እየተመረመረ ነው፣ ሌሎችም ምርመራ ላይ። የምርመራ ውጤቱ ገና ከዚህ በኋላ ምን እንደሚያሳየን አናውቅም። ሊከሰሱ ይችላሉ፣ ላይከሰሱ። ከተከሰሱ ሰየው ኖርማል ስራችን እንቀጥላለን፣ ከተከሰሱ ደግሞ ጠበቃ ቁመን እንከራ። ስለዚህ ክሱ ተከራክረን አሸንፈን ድርጅቶቹ ነጻ የሚወጡበትን ስራ እንሰራለን።
በወደሙ የትምህርት ድርጅቶች በስራ ላይ የነበሩ ሰራተኞች ያለ ደሞዝ ለሶስት ወር እረፍት እንዲወጡ በማኔጅመንት መወሰኑን የባለ አደራ ቦርድ አባል አቶ ሙሉዓለም ብርሃነ ገልጠዋል። ደደቢት ማይክሮ ፋይናንስ ወደ ትምህርት ተቀላቀለ የሚባለው ስህተት ነው ብለዋል የባለ አደራ ቦርድ አባል አቶ ሙሉዓለም ብርሃነ።
ደደቢት ወደ ትምህርት አልተቀላቀለም። ደደቢት ራሱ የቻለ ሼር ካምፓኒ ነው፣ በብሔራዊ ባንክ የሚመራ በብሔራዊ ባንክ ቁጥጥር የሚደረግበት የፋይናንስ ተቋም። ነገር ግን ይሄ ባለ አደራ ቦርድ ደደቢትን እንዲያስተዳድር ተጨማሪ ኃላፊነት ተሰጠው እንጂ ደደቢት ወደ ትምህርት አለ። በነገራችን ላይ ይህን ባለ አደራ ቦርድ እነዚህ 14 የትምህርት ኩባንያዎች ብቻ አይደለም ያስ 41 ኩባንያዎች እንዲያስተዳደር የትምህርት የተለያዩ አንዳንዶቹ የሌሉ ናቸው፣ አንዳንዶቹ የተቀላቀሉ ናቸው፣ አንዳንዶቹ በፕሮጀክት ደረጃ ያሉ ናቸው፣ አንዳንዶቹ ፉሊ ኦፕሬሽናል ላይ ያሉ ናቸው። እና በአጠቃላይ 41 ኩባንያ ነው በዝርዝር የመጣልን። ከእነዚህ ውስጥ ደደቢት አንዱ ነው። በነገራችን ላይ ለምሳሌ ቲዲኤና ማረት አንድ አይደሉም፣ ግን ቲዲኤንም ማረትንም የሚያስተዳድር ባለ አደራ ቦርድ ግን አንድ ነው። ቲዲኤን የሚያስተዳድር ባለ አደራ ቦርድ ማረትም እንዲያስተዳድርም ተመድበዋል። እና ዘሴም ቦርድ ሁለት ድርጅቶች እንዲያስተዳድር ነው የተደረገው እንጂ ደደቢትና ትምህርት አልተቀላቀለም።
በወደሙ የትምህርት ድርጅቶች እየሰሩ የነበሩ ሰራተኞች ያለ ደሞዝ ለሶስት ወር እረፍት እንዲወጡ በማኔጅመንት ተወስነዋል። ይህንን ተከትሎ የሰዎችን እጣ ፈንታ አስመልክተን እንሰራለን፣ የተለያዩ አማራጮችን እናያለን። ሀብት የሌለባቸው ድርጅቶች ስለሆኑ የአሰርና ሰራተኛውን ሕግ ተከትሎ ነው የተፈጸመው ብለዋል አቶ ሙሉዓለም ብርሃነ።
አዎ እንግዲህ ስለ የትኞቹ ድርጅቶች ነው የምናወራ ያለ ነው የሚለውን ግልጽ ማድረግ ጥሩ ነው። እያወራን ያለ ነው እነዚህ 13,000 ሰራተኞች በሰባት ሙሉ በሙሉ ወድመው በነበሩ ድርጅቶች ሲሰሩ የነበሩ ሰራተኞች። እንግዲህ አንድ ድርጅት ወደመ ስንል ሀብቱ ወደመ ማለት ህንፃ ወድመዋል፣ ማሽነሪ ወድመዋል፣ ሸቀጡ ተዘርፈዋል ወይ ወድመዋል ወይ ተቃጥለዋል፣ ጥሬ ገንዘቡም ተዘርፈዋል። ለዚህ ምንም የለም በጥሬ ገንዘብ በባንክ የነበረ ካልሆነ በስተቀር እነዚህ ሰባቱ ድርጅቶች ንብረታቸው ሙሉ በሙሉ የወደሙ ድርጅቶች፣ በአጭር ጊዜ ወደ ስራ የሚመለሱ አይደሉም። አንዳንዶቹ እንደውም ፕሮጀክታቸው ከመቀሌ ውጭ ሆኖ ተበታትኖ ተዘርፎ ተቃጥሎ ያለቀ ድርጅቶች ናቸው። እና እንደዚህ አይነት ችግር ሲያጋጥም የምትከተለው የህግ አካሄድ አለ። ሰራተኛና አሰሪ አዋጅ የሚለው የመጀመሪያ መፍትሄ ማሰናበት ነው፣ ሌላ ስራ ቦታ መመደብ ነው፣ ድርጅቶች ወደ ስራ መመልሰህ ስራ ሲጀምረ የሰዎች ህይወት ማስቀጠል ነው። እሱ በሂደት የምናየው ሆኖ ኢሚዲየት ለምትወስደው አክሽን ግን የሶስት ወር ያለ ደሞዝ አመት ረፍት መውሰድ የሚለው በህግ የተቀመጠ አሰራር ነው። ይሄ ማለት እንግዲህ ምናልባት የቦርድ ውሳኔም አድርጎ መውሰድ ትክክል አይደለም። ማኔጅመንቱ የራሱ የኩባንያው ማኔጅመንት ከሰራተኞቹም ከአመራሮቹ ጋር ተወያይቶ የወሰነው ውሳኔ ነው። ከህግ አንጻርም ትክክለኛ ውሳኔ ነው። አሁን ከኛ የሚጠበቀው የእነዚህ ሰዎች ቀጣይ ህይወት እጣ ፈንታ ምንድን ነው የሚለው ላይ ግን የቦርዱ ትልቅ ሸክም ነው። እነዚህ ሰራተኞች ሶስት ወር አይደለም አንድ ወር ደሞዝ ሳያገኙ ሲቀሩ ከማንም በላይ ቦርዱ ያመዋል። እነዚህ ሰራተኞች ወደ ስራ ተመልሰው ህይወታቸው ቢመሩ ደግሞ ከማንም በላይ ቦርዱ ያስደስተዋል። እና እንግዲህ ቀጣይ ምንድን ነው የምናደርገው የሚለው እየሰራንበት ነው። በትንሽ አቅምም ቢሆን ወደ ስራ መመለስ የሚችሉ ካሉ እነሱን ቶሎ ወደ ስራ መልሰን ሰራተኞቹ ህይወታቸው የሚመሩበት መንገድ ማመቻቸት ነው። ሙሉ በሙሉ የወደሙና ለመመለስ አመታት የሚፈጁ ካሉም ለእነዚህ ሰራተኞች ወይ ወደ ሌላ ተዛውረው የሚሰሩበት ወይም ሌላ ህይወታቸው የሚመሩበት መንገድ ማፈላለግ ሊኖርብን ነው። ድንገት እንደዚህ አይነት የኩባንያ መውደም ሲያጋጥም ግን የምትወስደው የህግ አግባብ ነው የተወሰደው እርምጃና እነዚህ ሰራተኞች ህይወት አደጋ ላይ የማይወድቅበት ሁሉም አይነት አማራጭ ቦርዱ አይቶ መፍትሄ ያመጣል የሚል ተስፋ አለ።
በስራችን ሂደት በፌዴራል መንግስትና በጊዜያዊ አስተዳደር የሚደረግ እገዛ እንደምንፈልገው እንኳን ባይሆን ጥሩ ነው ይላሉ የቦርድ አባል አቶ ሙሉዓለም ብርሃነ።
ከፌዴራልና ከጊዜያዊ አስተዳደሩ የሚደረግልን ድጋፍ ጥሩ ነው። የምንፈልገው ባይሆንም ጥሩ የሚባል ድጋፍ ይደረግልናል። በተለይ ከፌደራል መስሪያ ቤቶችና ከመከላከያ ውይይት እናደርጋለን። በአግባቡ ተቀብለው ያስተናግዱናል፣ ያስረዱናል፣ እናስረዳቸዋለን። በዚህ ጥረትም ያው የተወሰነ ንብረት ማስመለስ ችለናል። በአማራ በኩል እስካሁን የተሰጠን ምላሽ የለም፣ ግን የተወሰኑ ንብረቶች እንዲመለሱልን ሁለት ጊዜ ጥያቄ ያቀርበናል። ስለዚህ ባጭሩ ከአማራ ክልል ውጭ ያለው የጊዜያዊ አስተዳደሩ ባለው የፌደራል መንግስት ባለው በምናደርገው እንቅስቃሴ ላይ ካሁን እንቅፋት የሆነብን ነገር የለም። የምንፈልገውን ያህል ባይሆንም ግን የምንጠይቀው ትብብር ይደረግ።
የትምህርት ባለ አደራው ቦርድ አባል አቶ ሙሉዓለም ብርሃነ በስራ ሂደታችን ከፍተኛ የሚያጋጥሙን ተግዳሮቶች አሉ ብለዋል።
ተግዳሮቶቹ በጣም ብዙ ናቸው። እንደ ቦርድ እያጋጠሙ ያሉ ተግዳሮቶች በጣም ብዙ ናቸው፣ ግን አንድ አራቱ ብቻ ለመጥቀስ፣ አንዱ ንብረት በማስመለስ ላይ ያለው ተግዳሮት በጣም ከባድ። ከመከላከያ እንግዲህ እስካሁን 300 መኪኖች ያልተመለሱ አሉ። ከአማራ ክልል እስካሁን ወደ 250 መኪኖችና ማሽነሪዎች ያልተመለሱ አሉ። በየቦታው ደግሞ የተበታተኑና የጸጥታው ችግር ስላልፈቀደልን ሰብስበን ወደ ስራ ለማስገባትም ያልተሰበሰብናቸው በርካታ ንብረቶች አሉ። ስለዚህ አንዱ ፈተና እና ተግዳሮት የሆነብን ይሄን የተዘረፈ ወይም የተወሰደ ንብረት ማስመለስ ላይ በፈለግነው ያህል እና መሆን ያለበት ያህል ርቀት መሄድ አለመቻላችን አንዱ ተግዳሮታችን ነው። ሁለተኛው ተግዳሮት እያጋጠመን ያለው የስራ ማስኬጃ እጥረትና የውጭ ምንዛሬ እጥረት ነው። እንግዲህ በተወሰነ መልኩም ቢሆን 17 ድርጅቶች ወደ ስራ ለመመለስ ሞክረናል፣ ግን እነሱም ቢሆን መጠኑ ይለያያል እንጂ ሁሉም ዝርፊያ እና ውድመት ደርሶባቸው ጥሬ ገንዘባቸው ተዘርፈዋል፣ ሸቀጣቸው ተዘርፈዋል፣ ጥሬ እቃቸው ተዘርፈዋል። ይህን ለመተካት አሁን ተጨማሪ ብድር ያስፈልገናል፣ ተጨማሪ ውጭ ምንዛሬም ያስፈልገናል። ይሄ እንግዲህ የፈለግነውን ያህል እያገኘን አይደለም፣ ግን እየሰራንበት ነው። በጣም በጥልቀት እየሰራንበት ነው። ሶስተኛው የኢንተርኔትና የኃይል መቆራረጥ ነው። ኢንተርኔት የለም፣ የኃይል መቆራረጡ በጣም ከፍተኛ ነው። እንግዲህ መሰቦ አጥፍተ ለማስነሳት 1 ሚሊዮን ብር ያስፈልግ። ከዚህ ኃይል በተቆራረጠ ቁጥር መሰቦ እያጣው ያለ ገንዘብ በእንቅርት ላይ ጆሮ ደግፍ እንደሚባለው እና በሌለው ሀብቱ ለመነሳት በሚያደርገው ጥረት ይህን የኃይል መቆራረጥ በጣም ሌላ ተጨማሪ ኪሳራ እያመጣበት ነው። የኢንተርኔት አለመኖር ደግሞ በጣም ከደንበኞችም ከአቅራቢዎችም ከአበዳሪዎችም ከተለያዩ መንግስታዊ ድርጅቶችም ያለን ግንኙነት በጣም ዘገምተኛና አስቸጋሪ እንዲሆን አድርጎታል። አራተኛ በተለይ ከፋብሪካዎች ጋር የተያዘ እየገጠመን ያለ ተግዳሮት የሰዓት እላፊ ጉዳይ ነው። መቀሌ ላይ እንግዲህ ከሁለት ሰዓት በኋላ መንቀሳቀስ አይቻልም። ሁሉም ፋብሪካዎች ማለት ይቻላል ደግሞ ስራ የጀመሩትም በሶስት ሽፍት ነው የሚሰሩት። ስለዚህ በተለየ መንገድ ሰራተኞች እንዲገቡና እንዲወጡ ካልተፈቀደ ከአንድ ሽፍት በላይ መሰራት አይቻልም። ይሄ ደግሞ ትልቅ ኪሳራ ነው እና ይሄን የሰዓት እላፊ አንዱ ሌላ ተግዳሮት የሆነብን ያለ።
የትምህርት ባለ አደራ ቦርድ የሰራውን ብዙ ስራ ያለ ቢሆንም ከዚህ በመነሳት ለወደፊቱ የምንሰራቸው በአምስት ነጥቦች አትኩረን ለመንቀሳቀስ ስራ ጀምረናል ብለዋል አቶ ሙሉዓለም ብርሃነ።
ለዚህ ሁላችን በተለይ አራታችን የትግራይ ተወላጆች ቦርድ ውስጥ ያለ ነው ስራችን ትተን የመጣ ነው ወደዚህ ቦርድ። ለስድስት ወር ራሳችን ኮሚት አድርገናል ነው እስካሁን 4 ወር አገልግለናል። ገና 2 ወር አሁንም የሙሉ ሰዓት ስራ እንሰራለን። ባይዘረዘርም በጣም በርካታ ስራዎች ተሰርተዋል። ከመጀመሪያው ከማረጋጋት ጀምሮ የታገዱ ሂሳቦችን አስከፍተው 3 እና 4 ወር ያልተከፈለ ደሞዝ ማስከፈል ችለናል። ተወሰዱ ንብረቶች ማስመለስ ላይ ኦልሞስት ከ200-300 ባለስልጣኖች ጋር ተነጋግረናል። በምንፈልገው ደረጃም ባይሆን የተወሰነ ንብረት አስመልሰናል። ከባንኮች ጋር የነበረው ብድር ክፈሉ ጭቅጭቅ ቦታ እንዲይዝ አድርገናል። የታገዱ የዲቪደንድ ከአፍሪካ ኢንሹራንስ ከወጋገን ትዕምት ባለአክሲዮን ከሆነባቸው ትልቅ ድርጅቶች እንዳይከፈል ታግዶ የነበረ ዲቪደንድ አስለቅቀናል። ዝርዝር ብዙ ነው። በጣም በርካታ ትልቅ ስራዎች ተሰርተዋል። ግን ወደፊት ምንድን ነው ለመስራት ያሰባቸው ያልከውን በስድስት ነጥብ ማስቀመጥ ይቻላል። የመጀመሪያው የሰራተኛን የአመራር ስነልቦና የማረጋጋት ስራ ነው። ይሄ ኦልሬዲ ከ3-4 ወር በፊት ጀምረነዋል። አሁን በሚፈለገው ደረጃም ባይሆን የተወሰነ የመረጋጋትና በሙሉ ልብ ወደ ስራ የመመለስ ፍላጎትና ጅምር አለ። ይህን አጠናክሮ ሰራተኛው ተረጋግቶ ወደ ስራው እንዲመለስ ማድረግ ነው አንዱ ቀጣይ ትኩረት አቅጣጫችን። ሁለተኛውና ዋናው የተወሰዱ ወይም የተዘረፉ ንብረቶች ማስመለስ ነው። ባይዘወይ ሁለት አይነት የተወሰዱም አሉ የተዘረፉም አሉ። እንድንለያየው ማለት የተወሰዱ ከመጋዘናቸው የተወሰዱ ለደህንነታቸው ተብሎ የተወሰዱ ኮማንድ ፖስቱ ሌላ ጥቃት እንዳይደርስባቸው ብሎ የወሰዳቸው ሌላ ቦታ የተቀመጡ ማለት ነው። የተወሰዱም የተዘረፉ ንብረቶች ማስመለስ ላይ ትልቅ ትኩረት ሰጥተን እንሰራለን። ሶስተኛ የስራ ማስኬጃና የውጭ ምንዛሬ ማመቻቸት ላይ ትኩረት ሰጥተን እንሰራለን። አራተኛ ከተለያዩ መንግስት ድርጅቶች የሚሰበሰብ ወደ 6 ቢሊዮን ብር የሚገመት የትምህርት ገንዘብ አለ። ይህንን ማሰባሰብ ላይ ትኩረት ሰጥተን እንቀሳቀሳለን። አምስተኛ የህግ ጉዳዮች መከታተል ነው። እንግዲህ መጀመሪያ እንደገለጽኩልን እነዚህ ድርጅቶች ተጠርጥረው በምርመራ ላይ ናቸው። ምናልባት ከምርመራ በኋላ ወደ ክስ የሚካሄድ ከሆነ ጠበቃ ቁመን ተከራክረን ነጻ የሚወጡበት ስራ የመስራት ስራ ነው የሚሆነው። መጨረሻ እንግዲህ የወደሙ ድርጅቶች ወደ ስራ የሚመለሱበት ከተቻለ በሙሉ አቅማቸው፣ ካልተቻለ በተወሰነ አቅም ወደ ስራ ተመልሰው እነዚህ ቅድም ከስራ ውጭ ሆነዋል የተባሉት ወደ 13 ሺህ የሚጠጉ ሰራተኞች ስራ የሚጀምሩበትና ድርጅቶቹ ወደ ስራ የሚመለሱበት ሁኔታ ማመቻቸት ላይ ነው ትኩረት ሰጥተን የምንቀሳቀሰው ማለት ነው።
አመሰግናለሁ አቶ ሙሉዓለም ብርሃንንና ባልደረባዬን አለም ፍስሐን። አድማጮች የባላደራ ቦርዱ አባል በሰጡት ማብራሪያ ውስጥ ባነሷቸው ነጥቦች ስሞታዎችና ቅሬታዎች ላይ ተጨማሪ ማብራሪያዎችንና መላሾችን እንዲሁም ትንታኔዎችን ይዘን እንመለሳለን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን። በኢንስታግራም እና በዩቲዩብም ታገኙናላችሁ። በፎቶና በቪዲዮ የታገዙ ዘገባዎቻችንን የሚመለከቱ ተነጋገሩ። አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው። በምሽቱ ቅንብር ሲሆን ግርማ አብራኛለች። ሰለሞን አባተንም ማስተናግዳችሁ። ወደ ተከታዩ ዝግጅት እናሻግራችሁ። ኮቪድ-19 እና የመገናኛ ብዙሃን ፈተናው በብዙ ፈተናዎች ውስጥ የኖረው የኢትዮጵያ ሚዲያ አሁን ደግሞ ዓለምን ባጠቃው የኮቪድ-19 ወረርሽኝና ኢትዮጵያ ውስጥ ባለው አለመረጋጋት ምክንያት አጣብቂኝ ውስጥ ይገኛል። በተለይ ባለፈው አንድ አመት ውስጥ በማስታወቂያ እጥረት ምክንያት ገቢ መቀነስ፣ መረጃ የማግኘት ችግር፣ በተለያዩ አካላት በጋዜጠኞች ላይ የሚደርስ ማስፈራራትና ጥቃት እንዲሁም የመገናኛ ብዙሃን ተቋማት መዘጋት ለኢትዮጵያ ሚዲያ ግዙፍ የሚባሉ ፈተናዎች የነበሩ ሲሆን በተለይ ሴት ጋዜጠኞች መግለጫና ጾታዊ ጥቃት እንደሚደርስባቸው ለአሜሪካ ድምጽ ተናግረዋል። በዚህ ሳምንት በአለም ዙሪያ ከተከበረው የዓለም ፕሬስ ነጻነት ቀን ጋር ተያይዞ ስምንሽ የቆየ ኢትዮጵያ ውስጥ የሚሰሩ ጋዜጠኞች ባለፈው አንድ አመት ውስጥ እያሳለፉት ያለውን ፈተና የሚዳስስ ዘገባ አሰናድታ የመጀመሪያው ክፍል ቀደም ሲል ተደምጧል። ሁለተኛውን ክፍል ቀጥሎ ይከታተሉ።
ካትሪን ደልፍ ይባላለሁ። አሽን ቴሌቪዥን ለምሳሌ ረዳት አዘጋጅ።
ምን ያክል ጊዜ በጋዜጠኝነት ሰርተሻል?
5 አመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። የጀመርኩት በህትመት ሚዲያና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን ኤንኤን ቴሌቪዥን ላይ ተጀማሪ ሪፖርተር ተነስቼ ሪፖርተር ከደረስኩ በኋላ ተዘጋ። ከዛ በመቀጠል አሃዱ ሬዲዮ ነበር የሰራሁት። አሃዱ ሬዲዮ 1 አመት ከ6 ወር ያህል ከሰራሁ በኋላ አሁን እየሰራሁ በምገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ።
ያለፈው አንድ አመት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር?
ባለፈው አመት መጋቢት 4 ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙሃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረስ ስርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠነው ነበር። ምን ያህል ባህላሽነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምፆችን ነው። በተለይ ቫይረስም ላይ ቢሆን መንግስት በራሱ የሚያወጣቸው መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም መንግስት ትኩረት ሊሰጥባቸው የሚገባው ጉዳዮችን ከወዲሁ የመጠቆም ነገር አልነበረም።
ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር?
የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሩ የቆመ አይደለም። የመንግስት ወይም የህዝብ የምታያቸው መገናኛ ብዙሀን በአንድ ጎን አሉ፣ በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሀን አሉ። የመንግስት መገናኛ ብዙሀን ከመንግስት አፍ ነው ሁሉን ነገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስቱ ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሀን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርት ኦፒኒየን ፈልጎ የመሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር ሚዲያውም ጋዜጠኛውም ማለት ትችያለሽ።
እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ ለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈለጉበት ያሉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ?
በጣም ውስብስብ ይመስለኛል። ጥያቄ ለመመለስ በተለያየ መንገድ ካስለው ይሻላል። ለምሳሌ የመንግስት ወይም የህዝብ የሚባሉ መገናኛ ብዙሃን በአንድ ጎን ባደርግ፣ እንደናንተ አይነት የውጭ ሚዲያዎችን በአንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሃን ባደርግ ይገልጸዋል ብዬ ስለማስብ ነው። ለምሳሌ የመንግስት መገናኛ ብዙሃን መንግስት እንዲነገር የሚፈልገውን ብቻ ይዘው ህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሃን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሃን መረጃ መስጠት ይሻላቸዋል። ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ መገናኛ ብዙሃን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው፣ የፋይል እጥረት አለባቸው፣ የገንዘብ እጥረት አለባቸው፣ የማቴሪያል እጥረት አለባቸው። በዚህ መሀል ሆኖ ግን ግጭቶችን ሲነሱ፣ አለመረጋጋቶችን ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተቻላቸው አቅም። ነገር ግን ሚዛናዊ ለማድረግ እና ከመንግስት ሳይድ ያለውን መረጃ ፈልገን ስንሄድ ደግሞ በጣም እንቸገራለን። በተለይ ይሄን አንድ አመት ብንመለከት እንኳን በጣም በጣም ከባድ ነው። ጋዜጠኞች እንደሆነን እዚህ ጉዳይ ላይ እንደዚህ አይነት መረጃ ፈልገን ነው፣ ወቅታዊ ነገሩ ምንድን ነው ያለው እያልን ስንጠይቅ ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በሰዓት ደውይ እያሉ መረጃ ከመስጠት ማፈግፈግ፣ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። እኔ በግሌ
ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሱ ውጪ ሌሎች የሚታዩ አይነት የደህንነት ስጋቶች አሉ ወይ ጋዜጠኞች ላይ?
አዎ፣ ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ በሽተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያው የሚያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ፣ ለምሳሌ ሁሉም የራሱን ጥግ ይዛል፣ ጋዜጠኛ ደግሞ የትኛውንም አይወክልም፣ ሃይማኖቱንም፣ ብሔሩንም፣ የተወለደበት አካባቢውን፣ ቤተሰቡን፣ ሁሉን ነገር ወደ ቁንጦ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት አይፈልገው። ግን አሁን ላይ በየተኝነት ጥግ በመድረሱ ሁሉም ወደ ራሱ ይጄ የአንድ ብሔር ወይም የአንድ አካባቢ ጉዳይ እንድዘግብ፣ ሌላኛውም የራሱን ጥግ ይጄ እንደዚህ ተደርጋል እንደዚህ ይሆናል ብዬ እንድዘግብ ነው የሚፈልገው። በጣም የብሔሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶ እና የሰራው ስራ፣ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፈጠሩት፣ ከዚህ በፊት ይህን ሰርቷል እንዲህ ያደርግ ነበር እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል።
እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡት ችግር አለ ወይ?
ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶስቶቻችን ጋር የመንግስት ባለስልጣናት ጋር ስንደውል ሴት ስለሆን በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስጠይቂ ሴት ከሆንሽ ያችን ጥያቄ መናቅ ማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ ኢሹዎችን አንቺ እንደምትሰሪ በበላይነት አስተያየት ስትደረጊ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የምጣኔ ሀብት ዘገባው ለሌሎቹ ለወንድ ባልደረቦች ይሄዳል። ከአዲስ አበባ ስትወጪ ክፍለ ሀገር ፊልድ እንደዚህ ስትወጪ ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢንአፕሮፕሪየት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል።
በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የጾታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥም አንቺ አጋጥመሽ አቃል ለምሳሌ ፐርሰናሊ ወይም ጓደኞችሽ?
እኔ ካሁን እንደዚህ አልገጠመኝም ግን በተለይ በሶሻል ሚዲያ ጥቃቶች መጥፎ ነገሮች ሰምስተት በጣም ማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በእኛ ሀገር እንትን አይባልም፣ እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው ወይ መደብደብ ወይ አሲድ መድፋት ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውጥቶም መጥፎ ቃላት መናገር ስድቦች ያለችበትን ቦታ እንዲያድጓት እንዲፈጥሯት ይችላል ቢነች እያሉ የመናገሩ ነገር በጣም እየተለመደ ነው፣ ግን ደግሞ እንደ ጥቃት አይቆጠርም እኛ ጋር።
እንደው አንቺ በግልሽ በጋል ባሳለፍሽ የጋዜጠኝነት ህይወት ውስጥ በተለይ ደግሞ በእነዚህ አሁን በመናወራቸው ቅርብ አመታት ውስጥ ፈታኝ የምትይው ጊዜ ምን አይነት ነው?
በተለይ ለጋዜጠኛ በጣም ፈታኝ ወቅት ነው የምለው እኔ ይሄን አንድ አመትን እና ያለፈው አመት በጣም በተለያዩ ሀገራት አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ፣ ማንነት መሰረት ያደረጉ ጥቃቶች ናቸው፣ የሰብአዊ መብት ጥሰቶች ነበሩ። እነዚህን እንደ ሰው መጀመሪያ እንደ ሰው ነው የምናያቸው። በጣም ስለሚዘገንኑ በጣም ይሰማሻል፣ ግን ሚዛናዊ ሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱን ስታይ ደግሞ በጣም ይሰማል፣ ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየለቱ መዘገብ እንኳን እነዚህ በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር።
የኢትዮጵያ ሚዲያ ዛሬ ያለበት ችግሮች ተግዳሮቶች ምን ይመስላሉ፣ እንዴትስ ልንወጣቸው እንችላለን በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው የማመሰግነው ካሳዬ።
ሌሊና አመሰግናለሁ ለዘገባው። አስትሮባስ ምንድን ነው? ወደ ተከታዩ ዝግጅት እንሸጋለን። አስትሮባስ ኢትዮጵያ ወጣቶች ከፈጠራ ባለሙያዎች ጋር የሚተዋወቁበት እድል የፈጠረ የጉዞ መርሃ ግብር መሆኑን መስራቹ ያበባል ታደሰ አጫውተውናል። ከኤደን ገረመው ጋር ተነጋግረዋል።
አስትሮባስ ኢትዮጵያ ከአምስት አመት በፊት የተጀመረ ጠያቂና ጉጉ ወጣቶችን ለመፍጠር የሚሰራ አመታዊ የጉዞ መርሃ ግብር ነው። መርሃ ግብሩ በየአመቱ ከ15 በላይ ሳይንቲስቶች የፈጠራና የጥበብ ባለሙያዎችን በመያዝ ወደ ተለያዩ የኢትዮጵያ ክፍሎች በመጓዝ ከአንደኛ ደረጃ ትምህርት ቤት እስከ ከፍተኛ የትምህርት ተቋማት ውስጥ ያሉ ወጣቶችን በማግኘት የውይይት የጥያቄና መልስ እንዲሁም የሙከራ ሂደቶችን አብረው በማሳለፍ ወጣቶችን ለማነቃቃት ይጥራል። የአስትሮባስ ኢትዮጵያ ቡድን መስራች አስትሮፊዚስቱ እና የመረጃ ሳይንስ ባለሙያው ያበባል ታደሰ ስለ አስትሮባስ አጀማመር እንዲህ ያስረዳል።
ጀማመሩ አስትሮባስ የሚባለው አስትሮ ከአስትሮኖሚ ጋር ኢቨንት ይሄዳል። የመጀመሪያ ስንጀምረው መጀመሪያ ላይ ያየነው ሴኔጋል ውስጥ ያለ አንድ ፕሮጀክት ነበረ፣ አስትሮ ትራክ ወይንም እንደዚህ የሚባል ስሉ የሆነ ፈረንሳያኖች ናቸው። እዛ የሆኑ ሰዎች ጀስ ቴሌስኮፖች ይዘው በዳካር ውስጥ ሲሄዱ ያለ አንድ አስትሮኖሚ ላይ ያለ የኢሜል ግሩፕ ነበረ። ያንን የሆነ ጊዜ ኢሜሉ ደርሶ የኛችን ኢሜል ሳይ በጣም ልጆቹ ቴሌስኮፕ አይተው የነበራቸው ስሜት ፊታቸው ላይ የሚታየው ፈገግታ እናንተ በጣም ስቦኝ ስለነበረ እንዲሁም የኔ አክቹዋሊ ወደ አስትሮኖሚ ያስገባኝ የመጀመሪያ የአዲስ አበባ ዩኒቨርሲቲ 4 ኪሎ ስማር የቴሌስኮፕ ነበረ። ላይክ የሆነ ቲንክ በረጅም ጊዜ ወደ በሰባዎቹ አካባቢ የነበረ 4 ኪሎ የሆነ አንድ ቴሌስኮፕ ነበር። እና እሱን ጠግነን የመጀመሪያ ጊዜ ጨረቃን ሳይ በጣም የተሰማኝ ስሜት አረሰው። እሱ ብቻ አይደለም እኛ ተገግረው ነው ያንን ቴሌስኮፕ አውጥተን ባስኬትቦል መጫወቻ ሜዳው ላይ ተማሪዎቹ ሌሎች ስናሳይ የነበረው ትልቅ እጅግ ስሜት ከፍተኛ ነበር እና ያንን ስያ ስላስታወሰ ይህኛውን ለምን እኛ ኢትዮጵያ ውስጥ አናደርግም? ቢሆን ያውም አክቹዋሊ ኢሜይል ላኩኝ ኢትዮጵያኖች፣ ሌሎች ለማካቸው ኢትዮጵያኖች አስትሮኖመሮች እና ልምድሉ እኛ ሴን ማናደርግ የሚለው እሱ በዛ ተነስቶ ፕሮጀክት ተጻፈ። ከዛ ፕሮጀክቱ በኢንተርናሽናል አስትሮኖሚካል አስትሮኖሚ ፎር ዲቨሎፕመንት የሚባል ፕሮግራም ነበረ። እነሱ በየአመቱ የሚያወጡት ሆን ነበር። በዛ ላይ የሆነ አንድ ግራንት አስሸነፍን እና ያን በቃ 2015 ነው አክቹዋሊ ለ2016 ላይ እንዲሆን የጻፍ ነው።
ዘንድሮ ለሶስተኛ ጊዜ ለ10 ቀናት የሚቆይ ጉዞ ወደ ጂንካ ከተማ ለማድረግ እየተዘጋጁ መሆኑን የገለጸው ያብባል፣ ጉዞው የተለያዩ ምርምርን የሚያበረታቱ እንደ ቴሌስኮፕ፣ ሮቦት እንዲሁም የጥበብ ውጤቶች የሚካተቱበት እንደሆነም ያስረዳል።
ሁሉንም እያንዳንዱ እዚህ ቦታ ላይ የሚመጡትን እነዚህ ተጽዕኖ ፈጣሪዎቹ ምንድነው የጠየቅናቸው፣ ወደ 14 ዓመታችሁ ሂዱና በእናንተ ሰፈር ይሄ ቢመጣ ምን አይነት ነገሮች ቢያሳያችሁ ይስቧቸዋል፣ ለአሁናችሁ ጠቃሚ የሆነ ስንቅ ይሰጧቸዋል የሚለውን ያስቡበት ነው የመጀመሪያው ምጻችን። አንድ ዩኒቨርሲቲ ላይ ነው ብዙ ጊዜ የምንሰራው። ይሄ ጥያቄና መልስ ዝም ብሎ ማስተማሪ የተለመደው አይነት ሳይሆን በቃ በጥያቄ ነው የሚጀመረው። ለምሳሌ አሁን አንደኛው አርቲስት አንደኛው ፎቶግራፈር ያነሳቸውን ፎቶግራፎች አድርጎ ይኸው እስኪ ምን ይታያቸዋል። ሌላኛው በአስትሮኖሚው ላይ አካባቢ ለምሳሌ ቴሌስኮፖች ስለምንጓዝ ቴሌስኮፖች እንዴት እንደሚሰሩ ከፋፍቶ ማሳየት ከፋፍቶ ማስጠገን ሊሆን ይችላል። ፋሽን ዲዛይነሩ ልብስ ራሱ አንድ አብስትራክት ሲሆን እንትስ ፔፐር ላይ እንዴት ወይ ነው ወረቀት ላይ እንዴት እንደሚሰር ከዛ ተጀምሮ እንዴት ወደ ልብስነት እንደሚሄድ ሊሆን ይችላል። አብዛኛው ግን እነዚህም የሆነ ከዛ አካባቢያቸው ካለው አስፈላጊ ነገሮች ጋር ማቀናጀት ማለት ነው።
ያብባል በጉዞ ወቅት ወጣቶቹ ላይ የሚያዩት ጉጉትና መነቃቃት ስራውን ለማስቀጠል የሚገፋ ኃይል ነው ይላል።
ያ ምላሹ አብዛኛው ሰው ይሄ የተጨመረው ቴሌስኮፕ ጨረቃን ያየበት ጁፒተርን ያየበት ሊሆን ይችላል። ወይንም ስልኩን ከሚያይበት ውጭ የወጡ ፊክሶች ዝም ብለን ነው የሚመስላቸው። ይሄ እንደዚህ ሮቦት ነው ለማለት ሳይሆን ላዩ ላይ እንዴት ነው ለምሳሌ እየተጓዘ ከዛ ከሮቦቱ ጋር ሲገናኙ የሚኖራቸው እና እኛ የምናረገው ጥለ ጥያቄ ነው የምንጠቀምበት። ለምን እንዴት ሊሆን ይችላል የተማሩትን እንዲፈትሽ ነው። እና ለምሳሌ አላባ ላይ አላባ አንደኛ ነቢያ ምትባል ዶክተር ነቢያ አስትሮፊዚስት ነች። እንደው ማክሰሌ በሴቶች የመጀመሪያ ኢትዮጵያ አስትሮፊዚስት ነች እና ዶክተር የሆነች እና እሷ አላባ ነው የተማረችው። እዛ አካባቢ ብዙዎቹ የሆነ ያው አይተውም ሰምተው ማያውቁም ደዛ ከዛ ተወልዶ እዚህ ደረጃ ላይ ደረሰና እሷን ሲያዋት እንዲህ ሴቶቹ ነው በቃ የሚያናግሯት ነው እንዲህ ይቻላል እውነት ነው ከዚህ ከወልደች እንደዚህ መድረስ ይሆንለ የሚለካ ነገሮችን በጣም መቀላል በየተሸከፍ ነው የምታገኙ ሳት እንደገና ነው የሚሄድ ክል ብክል ነው ሆነች ምትመችል።
አስትሮባስ ኢትዮጵያ በተጨማሪም ከዩኒቨርሲቲዎች ጋር እና እንዲሁም በሳይንስ ዙሪያ ከሚሰሩ ተቋማት ጋር በትብብር የሚሰራ ሲሆን በየአካባቢው ከሚገኙ የእደ ጥበብ ባለሙያዎች ጋርም የሚተባበር መሆኑን ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ያብባል ታደሰንና ኤደንን። ወደ ተከታዩ ዝግጅት እንለፍ። ስለ አንድ ወጣት ጋዜጠኛና ስራ ፈጣሪ እንነጋገራለን። ዮርዳኖስ ቡሽ በአዲስ አበባ ዩኒቨርሲቲ የጋዜጠኛነት ትምህርት ተከታተለች ሲሆን በተለያዩ የብሮድካስትና የህትመት ሚዲያው ላይም ሰርታለች። ከትምህርት ቤት ከወጣች በኋላም ልቡ ሰጥላ የተሰኘ መጽሐፍ አሳትማለች። አሁን ደግሞ ኢትዮጵያን ስኪን ቢውቲንግ ስፔስ የሚባል የተፈጥሮ የውበት መጠበቂያዎችን የሚያመርት ተቋም ከፍታለች። ዮርዳኖስ ባለፉት ዓመታት ውስጥ በእርሷ ድርጅት ውስጥ ይሰሩ የነበሩ 12 ረዳቶቿ የራሳቸውን ሱቅ ከፍተው እንዲወጡ በማድረግም ሴቶችን በማብቃት ላይ የድርሻዋን እየተወጣች ትገኛለች። ኤደን ገረመው ከዮርዳኖስና ራሷን ችላ ከወጣች የቀድሞ የተቋሙ ሽያጭ ሰራተኛ ከባንቺ አምላክ ጥላሁን ጋር ተወያይታለች። ዮርዳኖስ ራሷን ከምታስተዋውቅበት እንነሳ።
እኔ ይህን ስራ ከመጀመሪያ በፊት ትራይ ጋዜጠኝነት ነበረ። የተማርኩትም ኮሚኒኬሽን ነው። ኮሚኒኬሽንን አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ ደግሞ በሬዲዮ ኢትዮጵያ በኤፍኤም አዲስ 97.1 እንዲሁም ደግሞ በፕሪንቱ ሚዲያ በአዲስ ስታንዳርድ በሪፖርተር ላይ ሰርቻለሁ። ከዛ እነዚህን ስራዎች ከሰራሁኝ በኋላ ነገሩን ሳየው በመንግስት ሚዲያ ላይ ነበርኩኝ። ብዙም አልተመቸኝም፣ አልወደድኩትም ነበር። ስለዛ ከዛ ወጣሁኝና የመጀመሪያው መጽሐፌን አሳተምኩ ማለት ነው።
መልካም፣ እስኪ ንገሪ።
መጽሐፉ ንጉሰ ጥላ ይባላል። ንጉሰ ጥላ እንግዲህ ዘመናዊ ሴቶች ስነ ልቦና እና የህይወትን ታሪክ የሚዳስስ መጽሐፍ ነው። ያ መጽሐፍ እንግዲህ ሲታተም እኔ ያልጠበቅኩት ይዘት ነበረው። ምልሽ ልጅ ነበርኩም፣ ብዙም ያን ያህል ለውጥ ይኖረዋል፣ ያን ያህል ነገር ይኖረዋል ብዬ አላሰብኩም። ግን በጊዜ በጣም አነጋጋሪ ሆነ፣ ከአቅሜ በላይ ሆነ ማለት ነው። መጽሐፉ ጸሐፊውን በለጠ። ኮንቴምፖራሪ ኢትዮጵያ ላይ ያለው የፖለቲካም ሂደት ሆነ የሴቶች ስብዕና ላይ ነበረ ያተኮረው ማለት ነው። አንዳንዶች መጀመሪያ የፌሚኒዝም መጽሐፍ ይሉታል። እኔ ግን እንደዛ ብዬ አላምነው። ግን በሰዓቱ ያየሁትን እንግዲህ አካባቢ የነበሩትን ነገሮች ነው አስተውዬ የጻፍኩት ማለት ነው።
ፉ የመጽሐፉ ምላሽ ከሀገር እንዳስወጣሽ ነግረሽኛልና ምን አይነት ምላሽ ነበረ እንድትወጪ የገፋፋሽ?
ነበረ እንግዲህ አሁን ባለው ሁኔታ በጣም ብዙ ሰዎች የሚወዱት መጽሐፍ ነበረ ነው ትንሽ። እኔ በዛ ጊዜ ፌሚኒዝም ያን ያህል አራማጅ አልነበርኩም። ግን ሰዎች ዝም ብለው እሳቤዎችን ብቻ አውርተው ወደ ተግባር ሳይወርድ ግን አይቻለሁ። ጋዜጠኛ ስትሆኚ ደግሞ ለእነዚህ እይታዎች ክፍት ነሽ። ብዙ ሰዎች ስለ ብዙ ነገር ሲያወሩ አያለሁም። ስለ ጾታ እኩልነት ያወሩልሻል፣ ግን እውነተኛ ተግባራዊ እይታው ላይ ሲመጣ የጾታ እኩልነት የለም። ስለ ፖሊሲዎች ያወሩሻል፣ እውነተኛ እይታው ላይ ሲመጣ ፖሊሲዎቹ የጾታ እኩልነትን ሊያስፈጽሙ ሲሰሩ አታይም። የብሔር እኩልነት ያወሩሻል፣ በእውነት ግን ያንንም የሚያመጣ ነገር ሲያደርጉ አታይም። እና መልሰን ያ ዝም ብሎ የሀሳቦችን ብቻ ጥቅል ሀሳቦችን እያነሳን ምንም ለውጥ እንደማያመጡ እርምጃዎችን ስንራመድ ሳይ ነው እንግዲህ እኔ ዝም ብዬ የጻፍኩት ማለት ነው። ለካ እንደዚህ አይነት ሀሳቦችን ወጣት ሆነች ስታራምጂ የራሳቸው ደግሞ የሆኑ ነገሮች አሉ። የቤተሰብ ጫና አለብሽ፣ የማህበረሰብ ጫና አለብሽ፣ የፖለቲካል ሲስተሙ ጫና አለብሽ። ለአንቺ ቀላል ነው፣ ለሌሎች ግን እንደዛ ቀላል አልነበረም። ያ ነው እንግዲህ ስደቱን ያመጣው ማለት ነው። ምክንያቱም መጽሐፉ በመጣበት ጊዜ የመጡትን አተያዮች፣ እሳቤዎች እንዲሁም የመጡትን ውጤቶች መቀበል አልቻልኩም። ከዛ እኔ በነበርኩበት እድገት ሁኔታ የአይምሮን ሆነን ዝግጅት አልነበረኝም የመጡት ነገሮችን የመቀበል። ለምሳሌ ከሰዎች የምትሰሚውም ነበረ፣ ከቤተሰቦች የመጣ ነገር ነበረ። በእርግጥ የቤተሰቦች ቤት ነው ያስወጣኝ። የነበረውን ሁኔታ አልወደዱትም፣ መጽሐፉንም አልወደዱትም። እና በሰሩበት ጊዜ ከመረጡት ምርጫ አንደኛው እኔም ከሀገርም ማውጣት ነበረ። በዛ ምክንያት እንደወጣ ሆኝ ያለውን ቁም። ስለዚህ ወደ ስደት ወጣሁን። መጀመሪያ አሜሪካ ነው የገባሁትም። አሜሪካ ገብቼ አልወደድኩትም። ሳልወደው ስቀር ወደ አክራ ከጋና ተከትዬ ሩሜቶቼ ገባው ማለት ነው። ኢቨን ቢዝነሱን ራሱ የጀመርኩት ምንሽ ከጥገኝነትና ከማጣት ነው እንጂ ቢሆን ኖሮ ቁጭ ብዬ ገባት ያዋጣኝ ነበር ብዬ አምናለሁ።
ጋናን እንዴት አገኘሻት? የንኩርማን ሀገር ብዙዎች ይወዳታል እና አንቺ እንዴት አየሻት? እዛ የነበረው ቆይታሽ ምን ይመስል ነበር?
ጋና ለእኔ እንግዲህ አንድ አፍሪካ አገር አለ ወይ ደግሞ መሆን አለባት ብዬ ከማምናቸው አገሮች አንደኛዋ ነች። ምክንያቱም የማንነትና ከየት መጣሽ ጥያቄ አይደለም ያለው ጋና ላይ። ጋና ላይ ሰርተሽ ጥረሽ ጥረሽ ቢ የሚለው ነው። ያ ትልቅ ለእኔ አይኔን የገለጸልኝ ነገር ነበረ። ሌላ ደግሞ ልንገርሽ፣ የንኩርማ አገር ስቲ ማለት ነው እያንዳንዱ ጋንያን በቀን አገሪቷ ውስጥ እየተፈጸመ ያለውን የተፈጸመውን ነገር በደንብ አብላቶ የሚረዳበት የትምህርት ደረጃ አለው። ስለዚህ ሰዎች ተምረው ጥረው ግረው ኑሩ የሚልበት ሀገር ነው የተፈጠረው። እና ዝም ብለሽ ስታዩ ቀላል ከኒኩርማ አንድ የምትማሪ ነገር ማለት ነው። አገሪቷን ከታች ወደ ላይ ሰርቷት ነው የሄደው።
እዛ ከነበረሽ ቆይታ ምን ምን ነገሮችን ተማርሽ? ጋና ውስጥ ምን ያህል ጊዜ ቆየሽ? ጥቂት በይኝ ስለሱ።
ደህና ስንት ቆየው? 10 አመት ነው። ደህና እንደገባኝ ማናችንም ሴት እንደምናደርገው እንግዲህ አንድ ሀገርን ለመልመድ የት ነው ጸጉር ቤት ነው የምንሄደው ማለት ነው። ቴክቶኒ ጸጉር ቤት የማናችንም መሬት ነው የትም ሀገር ላይ እና ጸጉር ቤት በሚሄድበት ጊዜ ምን አየሁ መሰለሽ? ዳንያን ሴቶች በጣም ወዛም ቆዳ እንዳላቸው እና ብጉር በጣም እንደሚያስቸግራቸው አየሁ። አሁን በጋዜጠኝነቱ ልገፋ አልቻልኩም። አልችልም። እንግሊዝኛ ነው ተቋንቋቸው። ያኔ ለእንግሊዝኛ ቅም የለኝም። አዲስ ሀገር ነኝ። ሲስተም የለኝም። ሰፖርት ሲስተም የለኝም። ገንዘብም እንደዛው። ስለዚህ ክሬቲቭ መሆን ነበረብኝ እና አይኔ ክፍት ነበረ ምን ላደርግ እችላለሁ ለሚለው ማለት ነው። እዛ ጸጉር ቤት ላይ ተመላልሽ ሳይ ብዙ ብር በቃ ይሄ ያጠፋል ሲባሉ ይሄን ይወስዳሉ፣ ይሄን ያጠፋል ሲባሉ ይወስዳሉ። ከዛ እዛው ስንነጋገር ሰው ወዳለ ሰው ግባባለ ስናወራ ምን እኔ አገሬ ላይ ፓውደር አለ ይሄን ማጥፋት የሚችል በአመጣ ትገዙኛላችሁ ወይ አልኩኝ። ስላቸው ያጥፋልን እንጂ ካጠፋልን የማንገዛበት ምንም ምክንያት የለም አሉ ማለት ነው። ብቻ ያጥፋ። አሁን እንግዲህ እንዳልኩሽ ከአዲስ አበባ የት ነው የሄድኩት? አሜሪካ ነው እና ሻባ ማይል ነበረ ያለኝ ትልቃች ነጻ ትኬት ነበረ። ነጻ ትኬት እና $100 ይዤ መጥቼ እኛ ሀገር እንግዲህ ፍሩጅ ቀሲል ታውቂያለሽ፣ ምስራቅ አካባቢ ሶሻል ማርክ ነው። ብቻ 25 ኪሎ ጭኜ ሄድኩኝ።
ቀሲል የሀረሩ ማለት
25 ኪሎ የሀረሩን 25 ኪሎ ጭኜ ሄድኩኝ። ኪሎን በጣም በብዙ ብር ሸጥኩት ማለት ነው። የኔ የንግድ ጅማሬ ያ ነው።
25 ኪሎን በስንት ሰጥሽ?
የ25ቱን እንግዲህ 4 እጥፍ አረኩትኝ። በዛ ዛ ተመልሼ እንደገና 50 ኪሎ አረኩትኝ። እንግዲህ ብር ማየት ጀመርኩ፣ ብር መልመድ ጀመርኩኝ። 50 ኪሎ ታረግን ሌላ ነገር ተፈጠረ። ምንድን ነው? እኔ ብቻ የሚሄድበት የተፈጠ ጸጉር ቤት ያሉ ገዢዎች 50 ኪሎን ሊጨርሱት አልቻሉ። ምን ማድረግ ነበረብኝ? ከተማዋን በቦርሳዬ ዱቄቱን ይዤ እየዞርኩኝ መሸጥ ነበረብኝ።
ዮርዳኖስ ጉሽ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ አመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ጥመማ እንድትማ እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ሱቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳጋጠማት ከምታስረዳበት ይጀምራል።
ተጠናይ ሞክታር ደግሞ የገጠመኝ ምንድነው? እንደ ጋና ወዛም ቆዳ አይደለም ያለን፣ በጣም ደረቅ ቆዳ ነው። ብዙ ሞይስቸራይዘር ላይ ነው ማተኮር የነበረብኝ እና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለማን? ለደረቅ ቆዳ ላላቸው ሰዎች። እንደገና እዚህ ስመጣ እንደገና ዝም ብለሽ ስራ አይደለም የምትባይ፣ ፍቃዶች፣ ግብር፣ ታክስ፣ ምገባ፣ የማምረቻ ቦታ እነዚህ የሚባሉ ነበሩ እና በጊዜ በወቅቱ ለእኔ ግራ ገብቶኝ ነበረ። ስራ እንዴት መስራት ሳላቅ እነዚህን ነገሮች ሁሉ ማሟላት አለብኝ፣ እንዴት ነው ይሄ መሆን ያለበት ብለው ምንሽ ከነበርኩበት ሲስተም ኮምፕሊትሊ የተለወጠ ሲስተም ነበር የነበርኩት እየገባሁት ማለት ነው።
ቃድ ማውጣቱን የስርዓቱን ሂደት እና አዲስ ያጋጠመሽንም ትግል እንዴት ተወጣሹ?
መጀመሪያ ምን አሰብኩኝ? በአካባቢ ያሉ ሰዎችን ሳናገር ኖ ፍቃድ መውጣት የለበትም ከመጀመሪያው አሉ ማለት ነው። እሺ ምን እንደምትደረገው ተንበፋቸው ደላላ ፈልጊና ደላላው እቃዎችሽን ይዞ ያስገባልሻል። ምን አለፋሽ ከግብር መክፈል ጋር ከመጀመር ምን አና አገናኘሽ አሉ ማለት ነው። ኦኬ አልኩኝ። በርበሬ ተራ ሄድኩኝ። ኮስሞቲክስ ደላላ አገኘሁኝ። ሻምፖ ስር ያለ እሺ ብዬ ሰጠሁት። 6 ወር እቃ እንዴት ነው አልተሸጠም ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ በቃ በጣም ሰክሰስፉል ልሆን ነው ብያለሁ። ምንም ለእኔ በቃ አምርቶ መስጠት ነው ሰጥቻለሁ። በመሀል እወጣለሁ ገባለሁኝ እና በቃ እቃ ያልተወደደም ማለት ነው ብዬ ተስፋ ቆርጬ አንድ ቀን ደውዬለት ልምጣና በቃ ልውሰደው፣ አንተም ብርና ቦታ የያዘብ ካልተፈለገ በቃ አልተፈለገም ማለት ነው ልጅ ያልኩት ማለት ስለ አይ አትምጭ ሲል እኔ በተፈጥሮ የሆነ ነገር ከወሰንኩ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ ተራ መጋዘኑ ሄድኩኝ። ብታኝም ባታኝም ያገኘሁት ብዛት 5 ፍሬ አልቋል። ብሩን ነው መስጠት ያልፈለገ። ያንን 5 ፍሬ በአይሱዙ ይዤ በቃ በጣም እየተበሳጨሁ ወደ ታች ስወርድ ወደ እንገናኛለን ግን ቸርቸር ጎዳና ልጅ ገዛ ማርያም ትምህርት ቤት ትለፊ ሲከራ ያለ የሚላየ ካሁን በኋላ ከላሎች ጋር በሽጭ ማንሰራ ማለት ወሰንኩ። ሱቆነዛ ተከራየሁን አምስት ሻምፖ አስቀመጥኩ ያለው ወጣለው ብዬ ገባ።
ምን አጋጠመሽ? ሱቁሽን ተከፈች በኋላ?
ሱቁን ከተከፈትኩ በኋላ እድለኛ ሆንኩኝ። የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩኝ፣ ሶስተኛውን ከፈትኩ። ብራንች ሆነ። እንደኔ አይነት ሰው ስትሆኝ ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅሬ ይሻለ እና ከሰው ጋር ያለኝ ነገር በጣም ጥቅ ስለሆነ ልጆቹን አያቸዋለሁ እኔ ጋር የሚሰሩትን ማለት ነው። በጣም ወጣት ናቸው አብዛኞቹ፣ ከአስር ወይ ከአስራ አንድ ያክፍል ትምህርት ያቋረጡ ናቸው። እዛም ያልደረሱ ሊኖሩ ይችላሉ። እና እኔ እነዚህ ሁሉ መንገዶች ሲሄድ አብረውኝ አሉ። እቃውን ብሸጥ ይችላሉ፣ ግን የእነሱ ህይወት እየተለወጠ አይደለም። ለምን እያደግኩ ከዛ ይሄ አይዲያ መጣልኝ። እነዚህ ልጆች እኔ አንድ ነገር ካላደረግኩ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላይ ብዬ ምን ወሰንኩ። አሁን የጀመርነውን ምሳሌ ከኔ አንድ ሁለት አመት በላይ ከሰራሽ እኛ ራሳቸው ብሩን አበደርሻለሁ እንሻለሁ ኢንሻአላህ ሱቅ እንከራያለን፣ እቃዎቹን ትሰጫቸዋለሽ። ፍራንቻይዝ ሆነ ፍራንቻይዝ በእኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታዩ 29 ብራንች ላይ ደረሰን ማለት ነው።
ስንት ሴቶች አበቃሽ በዚህ አይነት መንገድ?
12 ሴቶች አቀፈናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ 10 ሴቶች ይዘዋል።
ከዮርዳኖስ ጉሽ ጋር በሽያጭ ሰራተኝነት ስራ በመጀመር አሁን ላይ የራሷን የመሸጫ ዲስፕሌይ ይዛ የምትሰራው የ27 አመት ወጣቷና የአንድ ልጅ እናት ባንቻ አምላክ ጥላሁን ስለ ህይወቷና አሁን ስላለችበት ሁኔታ እንዴት አስረዳለች።
ልትከመለበት በፊት 40 ዘመን ነበር። ነጥቂቱን ስራ አልሰራም የመጀመሪያ ስራ የነጥቃ ከዛ በፊት ስራ አልነበረኝ። ተማሪ ሆኜ ነው እንዳጋጣሚ ነገሮች አልተስተካከሉልኝ ነው። ታዲያ 40 ጋር ምን ነበር? 40 ጋር ነበር ይባላል። እንዴ ለታምጭ ሆነ ግዴታ ስራን ሰዓት እንዳለብኝ እስቲ ግዴታ ስራ ለምፈልግ ሲወጣ መጀመሪያ ነው ያገኘኋት። እኔ ደግሞ ከልጅ ጋር ስራ ብዙ አይመችም እና የሳ እንዳጋጣሚ ሰዓቱ ገባበት የወጣበት ሰዓት በጣም አግ ሆነ ያገኘኋት። ደግሞ እሷን በጣም በአንድ ነው በጣም ምትቀልቻው ነው እና ቆንታ ያገኘ ነበር ይመስለኝ። ወዲያውኑ ስራው አለማመደችም እኔ አልከበደኝም ብዬ ተቀበልኳት።
አሁን ታዲያ በምን አይነት ሁኔታ ላይ ነው ያለሽ?
አሁን ያለበት ሁኔታ በጣም ዛይ ብዙ ለውጦች አሉ። ይህን ቤት አውዜ ለምድ የሚያስፈልገኝ ነገሮች እንዳለ አሟልቼ ነው በአሁኑ ሰዓት ያለ የማንንም ሰው እጅ አልፈልግም ይህናት እንደዚህ ሲጣላው ዲስፕሌይ ያለችው ነው። ተከራይቶ ከዛ እቃውን አመጣለው ነው እቃውን ከዛን ሞልቶ የራሴ ተርፉ የራሴ ሊክራይ ተርፉ የሚፈልጋቸውን ነገሮች ማሟላት ከሱ ለሚሰራ ላይ ነው።
የኢኤስቢ ሴክሬትስ መስራች ዮርዳኖስ በቀጣይ ምርቷን ወደ ዓለም አቀፍ ገበያ ለማስገባት እየጣረች መሆኑንም ነው የምትገልጸው።
ኢኤስቢ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባሉ። አሁን ደግሞ ዌስት አፍሪካ ላይ በጣም እየተንቀሳቀሱ ያለ ነው እና አድጎ ትልቅ ደረጃ የሚደርስ ነው ሰውን ሳይዘነጋ ማለት ነው።
አድማጮቻችን፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ ኤደን ገረሙ ከዋሽንግተን ዲሲ
አመሰግናለሁ። የፕሮግራሙን ተሳታፊዎችና ኤደንን። የተከበራችሁ አድማጮች፣ ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ከኛ ጋር ስለቆያችሁ እያመሰገንን መልካሙን ሁሉ እንመኛለን። ሰለሞን አባተ ነኝ አስተናገድኳችሁ። ኮቪድ-19 እየበረታ መሆኑን ያያሉ። በየቀኑ የሚሞተው ሰው ቁጥር በተከታታይ እያሻቀበ ነው። እርሶም በእያንዳንዱ እንቅስቃሴዎ ወቅት አደጋ ላይ መሆኑን ያስተውሉ። የከፋውን አደጋ በቀላሉ ሊያቆሙት ይችላሉ። ከመጠንቀቅ አይቦዝኑ። የእጆችዎን ንጽህና ይጠብቁ። ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስኮን ዘወትርና በትክክል ይጠቀሙ። ከማንም ጋር ሲሆኑ አፍና ፍንጫውን በአግባቡ ይሸፍኑበት፣ አያነካኩት። ከብክለት ይጠብቁት። የተጠቀሙበትን በአግባቡና በጥንቃቄ ያስወግዱት ይቀይሩት በንጽህና ይጠብቁት እባክዎ አይታመሙ ጤናውን ይጠብቁ ሰላም ጤና ይስጥልን በደህና ደሩ
Alhamdulillah, Allah is the one.